Gambino VOA.
ሰላም ለእናንተ ይሁን። ጋቢና መዝናኛ ተጀመረ። ከአሜሪካ ድምጽ አብታም ዘዩም አብሬያችሁ አመሻለሁ።
የበሰሉት ኩላሊቶች ተጎድተው የማጣራት አቅማቸውን እያጡ ነው።
በቅርብ ዓመታት ለተመልካች ቀርበው መነጋገሪያ ከነበሩ የኢትዮጵያ ፊልሞች መካከል አንዱ ላምባ የተሰኘው ፊልም ነው። በኩላሊት ህመም የምትሰቃይ ታዳጊ ወጣትን ህይወት ለመታደግ ቤተሰቧ የሚከፍለውን አሳዛኝ መስዋዕትነት ፊልሙ ያስቃኛል። የፊልሙ ደራሲና አዘጋጅ አንተን ኃይሌ ከፊልም ባለሙያነቱ ባሻገር በኩላሊት ህመም ዙሪያ ግንዛቤ ለመፍጠር ደፋ ቀና የሚል በጎ አድራጊ ነው። ከአጋሮቹ ጋር ባቋቋሙት የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት አማካኝነት ኢትዮጵያውያንን ህይወት ለማትረፍ የሚያደርጉት ፈተና የተሞላበት ጥረትን የተመለከተ አንተነህም ኪነጥበብን ለሰብአዊነት ማፍኪያ ከሚጠቀሙ ወጣት ከያንያን መካከል አንዱ አድርጎ ሊቆጥሩ ይችላል። የዛሬ ምሽት እንግዳችን ነው። ሌሎች መሰናዶችም ተካተዋል። የፊልም ባለሙያውና የበጎ አድራጎት አስተባባሪው አንተነህ ኃይሌና የኔ ቆይታ የተጀመረው ስላደረጋቸው ቀደምት የማስገንዘቢያ እንቅስቃሴዎች ይዘት ከሚያስረዳበት ነው።
በቅድሚያ ያው ከላምባ በፊት የኩላሊት ታማሚዎችን በአጋጣሚ አግኝቻቸው ነበር እና ኢትዮጵያ ውስጥም እንግዲህ ፐብሊክ ዲያሊሲስ ሴንተር እንዴት አይኖርም በሚል በዛ ምክንያት ብዙ ሩጫ ስናደርግ ነበረ ከታማሚዎቹ ጋር። 2 ዓመት ያህል ከለፋ በኋላ ነገሩ እንደማይሆን ሲገባኝ እስቲ ይህን ታሪክ ለምንድን ነው ወደ ህዝብ ማላደርሰው ብዬ፣ አጋጣሚ ደግሞ ዶክመንተሪ ነበር የሰራው ቀድሜ ይህንን እውነተኛውን ታሪክ አገኘሁት። ከዶክመንታሪው ይልቅ ደግሞ በፊልም ቢቀርብ ሰዎች ይበልጥ ሊረዱት ይችላሉ ብዬ ስላሰብኩ መነሻ ታሪኩ እሱ ነው። እኛ 2 ዓመት እዛ ውስጥ ሳሳልፍ እኔ በጣም ከባድ ህመም ነው ያሳለፍኩት። ምክንያቱም ስለ ኩላሊት እኔ ምንም ግንዛቤው አልነበረኝም እና ታሪኩ ስላስደነገጠኝ ህዝቡ ቢያየው ግን የተሻለ ግንዛቤ ኖሮት፣ ምክንያቱም እኛ የለፋን ለብቻችን ምንም ሊሆን አልቻለም፣ ህዝቡ ጋር ግን ቢደርስ የተሻለ ነገር ያመጣል በሚል ነው እንግዲህ መነሻው የሆነው።
ፊልሙ እንግዲህ የኩላሊት ህመምተኛ ሆነች ወጣት ቤተሰቦች የህክምና እርዳታ እንድታገኝ ቤተሰቦቿ የሚከፍሉትን መስዋዕትነት በዋናነት ያነሳል። ፊልሙን ከተመለከቱ ወዳጆች መካከል አንዱ የገጸ ባህሪያቱ ስቃይ ተመልካቾችን ከሲኒማ ቤቱ ከወጡ በኋላም የሚከተላቸው ነው፣ የማይጠፋ ነው ይለኛል። እንደ ደራሲና አዘጋጅ ግብህ ይሄ ነበር ወይ? ከህመምተኞቹ ስቃይ ቆንጥሮ ማዳረስ ነበር ወይ ፍላጎትህ? ይሄ ፊልም ቢያሳካ ያልከውን ግብስ አሳክቷል ወይ?
እውነት ለመናገር እንደው እኔም ካየሁት ስቃይ ትንሹን ነው ለህዝቡ ያደረስኩት። ምክንያቱም እዛ ውስጥ አብረህ ከታማሚዎቹ ጋር ስታሳልፍ እጅግ ከባድ ማለት ለአይምሮ ወደ ፊልም ቢመጣ ልብ ወለድ የምትለው አይነት ታሪክ ይሆናል። ለዚህ ህዝቡ እንደውም ትንሽ ታማኝነት እንዲኖረው በደንብ ነገሮቹን ቀናንሼ ነው። ሁለተኛ ደግሞ እንዳልኩ ቀድሜ ምን ነበረ እኛ በግል ዝም ብለን እንሰራለን ብለን ያሰብነው ፐብሊክ ዲያሊሲስ ሴንተር ዋጋ አስከፈለን። የራስ የኛንም ህይወት እዛ ውስጥ ያሉ ሰዎችንም ጭምር ማመሰቃቀል ጀመረ። ይሄ ጉዳይ ግን ወደ ህዝቡ ቢደርስ ህዝቡ አንደኛ ቅድመ ጥንቃቄ እንዲያደርግ ነው፣ ታሞ እስኪመጣም እንዲጠብቅ ሳይሆን ይሄም አለ እንዲል። ብዙዎቻችን ዝም ባለ ዓለም ውስጥ ስንኖር የሆኑ ሰዎች ካጠገባችን እየሄዱ ምን እንደሆነ አናውቅም ነበርና ወደ ህዝቡ ለማድረስ ትልቁ ዓላማ የነበረው ቢያንስ እንደ ፊልም አይቶ ተዝናቶበት እንዲወጣ አልነበረም፣ የራሱን የቤት ስራ ይዞ እንዲወጣ ነው። ምክንያቱም የራሱን የቤት ስራ ይዞ ከወጣ ቢያንስ ያ ያመመውን አይምሮ ለማሳረፍ ሲል አንድ ነገር ማድረጉ አይቀርም። በዛን ወቅት ፊልሙ ላይ እንግዲህ መጨረሻ ላይ አስተውላችሁ ከሆነ የኤስኤምኤስ ቁጥር አዘጋጅተን ነበረ። እኔ እንደውም አንድ ሲኒማ ቤት ሲመረቅ አብሬ ገብቼ ይሄ ነገር ምን ሊሆን ይችላል ህዝቡ ይቀበለዋል ወይ ብዬ ገባሁና ስመለከት ፊልሙ ሲያልቅ ሰው በጣም የተላቀሰ ነው፣ ይወጣል ምናምን ያቆማል፣ ግማሹ ይወጣል። የመጨረሻዋ ላይ ኤስኤምኤስ ማድረጊያዋ ቁጥር ስትመጣ ሲኒማ ቤቱ ጸጥ ብሎ ሁሉም ሰው ስልኩን አውጥቶ ኤስኤምኤስ ሲያደርግ ሳይ በጣም ነው ያለቀስኩት። እኔ ራሴ በጣም ደነገጥኩ፣ ይህን ያህል በቃ መልእክታችን አስተላልፈናል በሚል እና ከዛ በኋላ ግን ያው እንደ አጋጣሚ ሆኖ ሰው ጋንድ እየደረሰ ወደ ስርቆቱ ሄዶ ትንሽ ነገሮቹን ተመሰቃቅለው ነበር። መልሰው ግን እንግዲህ ስርቆቱንም በመልካም ጎኑ አይተን በደንብ ወደ ህዝቡ ሀሳባችን እንዲደርስ አድርገናል። ህዝቡን በትክክለኛው ተረድቶናል ብዬ አስባለሁ።
አንተነህ እንግዲህ ከፊልሙ በፊትም ሆነ ፊልሙ ከወጣ በኋላ በህመሙ ዙሪያ በሚያተኩሩ የተለያዩ እንቅስቃሴዎች ውስጥ ተሳታፊ ነበር፣ ከአሁንም ነህ። እንደ ደራሲና አዘጋጅ የቻልኩትን አበርክቻለሁ፣ እንግዲህ ደግሞ ሌሎች አካላት የቻሉትን ይሞክሩ እንዳትል የሚያደርግህ ጉዳይ ምንድን ነው? በቅርብ የምትከታተለው የኩላሊት ህመምተኞች ማህበርስ በምን ደረጃ ላይ ይገኛል? የደራሲነት ስራዬን ጨርሻለሁ፣ ከዚህ በኋላ ደግሞ ሌላው ይተካል ያላልክበት ምክንያቱ ምንድን ነው?
እኔ እንግዲህ ከመስራቾቹ ማለት ይቻላል ከታማሚዎቹ ውጪ ካሉት መስራቾች አንዱ ነኝ። ምክንያቱም ታማሚዎቹ ኦልሞስት 42 ሁሉም በልሳት ህይወታቸው አልፏል። መጀመሪያ ከነበሩት ውስጥ የቀረውት እኔ ነኝ። እንግዲህ በዚህ ጉዳይ ይህንን ሀሳብ ይዞ ከሚንቀሳቀሱት ውስጥ ማለት ይህንን ሀሳብ እኛ ያለምነውን ወይም ደግሞ እኔም መጀመሪያ የነበረኝን ህልም እፎይታ ሳልሰጥ ወይም ደግሞ የሆነ ጥግ ደርሶ ሳላይ መውጣት አልችልም። ኦልሞስት አሁን ወደ 9 ዓመት ሆኖኛል እንግዲህ እዚህ ጉዳይ ላይ ስሰራና በቦርድ አባልነትም በፈንድሬዚንግም ነው ማገለግለው። አሁን ያለው በጎ አድራጎት ድርጅታችን የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ትልቁ አላማው ምንድን ነው? ታማሚዎች በስራችን አሉ። እነሱን ህክምና እንዲያገኙ በተቻለ መጠን ገንዘብ እየሰበሰብን ምክንያቱም ዘርፍ ውስጥ የሰራነውን ሆስፒታል ከመንግስት ጋር ተባብረን አስረክበናል። ሌላም ቦታ ላይ በየቦታው የተንቀሳቀሰን እርዳታ እየሰበሰብን በቋሚነት በተቻለ መጠን እነዚህ ሰዎች ተረድተው እስከማይደርስ እኔ እንግዲህ ከዛ ቦታ የመውጣቱን ማሳብ የለኝም። እንደ ፊልም ባለሙያ አይደለም የገባው እንግዲህ አሁን እኔ ያለሁበት ሁኔታና እንደ አንድ እዛ ውስጥ ኃላፊነት ወስዶ እንደሚሰራ ምክንያቱም ታማሚዎቹ ብዙ ተስፋ ያደርጋሉ። በየጊዜ ሳያቸው የሆነ አዲስ ነገር እጄ እንዲሄድ ይጠብቃሉና ከዛ አንፃር በዛ መልክ ነው ያለው። አሁን ያለንበት የድርጅታችንም አቋምም በስራችን ያሉ ታማሚዎችን ቢያንስ በሳምንት ውስጥ ወጫቸውን በመጋራት ዲያሊሲስ እንዲያደርጉ የተወሰነ ቀን ጊዜ እንዲያገኙ እናደርጋለን። በቀጣይም ደግሞ ትልቁ አላማችን ምንድነው? ራሱን ችሎ ይሄ በጎ አድራጎት ድርጅት ከልመናም ወጥተን በየቀኑ ሚዲያ ሳይወጡ መለመኑም ትንሽ አሰልቺ ነውና ወደዛ ሐሳብ ሁሉ እየመጣን ነው። ግን ስለማልወጣበት እንግዲህ የራሴው ስለሆነ ይሄንን ሐሳብ ሰዎች ላይ ተሰሞ መውጣቱ ስለከበደኝ ነው።
አንቺስ ነው ሊኮን እነዚህ ቀውጭ ዋጋም ይኖራቸው? እንትላለች ሰዎች የሚኖሩት ለራሳቸው ቢሆን ኖሮ ሞተን እንደሞት ባልፈራ ነው ነበር።
ከላምባ ተረፍክ የምትለው ምን ነገር አለ? ጭራሽ መሐከል ላይም በህገወጥ መንገድ ተሰርቆ በኢንተርኔት ላይም ተሰራጭቶ ነበር።
እንደ ፊልም ስታስበው ላምባ ላይ ምንም ትርፍ በገንዘብ ደረጃ ትርፍ የለም። ግን ትልቁን የሰው ህይወት ተርፏል። ብዙ የሰው ህይወት ተርፏል። እኔ በበኩሌ በጣም ትርፋማ ነኝ ብዬ ነው ማስበው። ምክንያቱም አንደኛ ህልማችን በተወሰነ መልኩ እውን አድርገናል። ሁለተኛ ደግሞ ዛሬም ድረስ እንግዲህ እነዚህ ታማሚዎች በዛ ፊልም መነሻነት ቃሴ ጨምሯል። ብዙ ሰዎች አዌርነስ አግኝተዋል። ኩላሊት ቢያንስ ትላንት ከነበረበት ይልቅ ሰዎች ወደ ውጭ ፊት ለፊት ወጥተው መረዳት የሚችሉበት ነገር መጥቷል። ከዚህ በላይ ትርፍ ያለ አይመስለኝም። ሌላው እንደ ፊልም ስተሪ እንግዲህ አንዳንዴ እንደውም ብዙ የሚደንቁኝ ነገሮች አሉ። እዚህ ሀገር ውስጥ እየኖርክ የዚህን ሀገር ችግር አለማየት አትችልም። ምክንያቱም እኛ ማህበረሰብ ውስጥ ኖረህ ከማህበረሰብ ውስጥ ያለውን ችግር ነቅሰ ማውጣት አንደኛው ግዴታ ነው። እና ፊልሞቻችንን ስታይ ደግሞ አብዛኛው ሁሉን መከራ የተሸከመ ህዝብ ምናሳየው አኗኗርና ምናሳየው ወጣ ያሉ ጉዳዮች እንዴ አንዳንዴ እዚህ ሀገር የለንም እንዴ እስኪባል ድረስ የሚያስወቅስ ነው። ፊልም ሰሪው ጋርና ብዙ ችግሮቻችን አሉ በየጓዳው የተደበቁ። ከዛ አንፃር ብዙ የስራ መስራት የሚጠበቅብን ይመስለኛል ሁላችንም። ምክንያቱም ስቃዮቻችን ብዙ ናቸው። ስቃዮቻችን መቅለል የሚችሉ ሲሆን እንዳደጉት ሀገራት እንግዲህ እና ሆሊውድን ስታይ ሀገራቸውን በምን መልክ እያቀረቡልን ተጽዕኖ እየፈጠሩ ብዙ ለውጦች እያመጡበት ነውና እኛም የተሸከም ነው እንግዲህ እውቀት ይህንን ማድረግ ብንችል የተሻለ ነው ብዬ ነው ማስበው ከፊልሙ ጋር በተያያዘ።
አሁን እናንተ የጀመራችሁትን እንቅስቃሴ አድማጮች እንዲሁም ደግሞ በመላለም የሚገኙ የእናንተን እንቅስቃሴዎች በአጠቃላይ በጉዳዩ ላይ የሚደረጉ ርብርቦችን በምን መልኩ ነው መደገፍ የሚችሉት?
ዋነኛው መንገድ እንግዲህ እኛ ቀጥታ ታማሚዎቹን የምንረዳበት
በአካል መጥቶ መገኘት የፈለገ በዘውዲቱ ሆስፒታል ውስጥ የኩላሊት ህመምተኞች እጥበት በጎ አድራጎት ድርጅት ብሎ ቢመጣ ሊያገኘን ይችላል ሙሉ መረጃዎቹን። ከዛ ባሻገር ግን እነዚህን ህመምተኞች እንግዲህ ማገዝ የሚፈልግ KFDCO ብሎ በኢትዮጵያ ንግድ ባንክ 10091828559 ላይ ያቀሙን ያህል ቢያደርጉን
አንደኛ ከስራችን ያሉ ታማሚዎችን በየሳምንቱ ለምናደርገው የዲያሊሲስ ወጪያቸውን የመጋራት ትራ ላይ ቢሳተፉ ትልቅ ነገር ነው። ከዛም ባሻገር ደግሞ የተለያዩ ህክምና የሚያስፈልጋቸው ወይም ደግሞ ለፕሮጀክት ቁጥሮቻችን የሚያስፈልጉትን ነገር ቢጠይቁን በስልክ ቁጥሮቻችን እኛ ሙሉ መረጃዎችን እንሰጣለን። ፕሮጀክቱንም የማየት እድል ይኖራቸዋል ብዬ አስባለሁ።
እንደ ፊልም ሰሪስ የመጪ ዘመን እቅድህ ምንድነው? ካንተ ለወደፊት የምንጠብቃቸው ፊልሞች አሉ ወይ? በምን አይነት ጉዳዮች ላይ እንዲያተኩሩ ትፈልጋለህ? ጎን ለጎን ይሄን ፊልም በመስራት ሂደት ውስጥ ከማትረሳቸው ጉዳዮች ወይም ክስተቶች መካከል አንዱን ብታጋራልን።
ያው እንግዲህ ወደፊት ብዙ ምን ከሀገራዊና ከማህበረሰባዊ ይዘታቸው የወጡ ፊልሞች ለመስራት ብዙም ማሳቡ የለኝም። አሁንም እዛው ላይ ነኝ ያለሁት ወደ ተከታታይ ድራማና እነዚህ ላይ ሀገራዊ ፋይዳ ያላቸው ነገር ለመስራት እንግዲህ አቅም ይበቻለው መጣን የሞከርኩ ነው እየሰራውም ያለሁት ከላምባ ጋር በተያዘ እጅግ ያው ብዙዎቹ ከባድ ናቸው በጣም አስተንጋጅ ገጠመኞች አሉ። በተለይ የመጨረሻው ትይንት ሲቀረጽ ሷሙ የምትሞትበትና ግሩሜ ወንድሟ የሚሰማበት ትይንት ላይ መሞቷን ሲሰማ የሚጮህበት ትይንት አለ። እየጮህ በሚያለቅስበት ሰዓት ላይ ካሜራ አዘገጃጅተን እየጠበቅን ነበረ። ነገር ግን ትይንቱ ከቁጥጥራችን ውጭ ሆነ። በሰዓቱ ምንድነው የሆነው? ግሩሜ ሙሉ ለሙሉ በቃ ራስን ወደ መሳት አይነት ነገር ሄደ። ለዚህ በዛ ሰዓት እንግዲህ የኔም ስራ አክሽን ወይም ደግሞ ከትያልክ እንደዚህ ያርግ አክት አድርግ የሚባልበት አልነበረምና በቃ ያገኘነውን ምስል ነው ይወሰድ ነው እንጂ በትወናውስ ወይ ደግሞ እንዲያርግ እንዲያስታርክ ተብሎ አይደለም። መጨረሻ ላይ ግን በዛ ሰዓት እድለኛ የነበረው ከሁላችንም ግሩሜ ነበር። ምክንያቱም ታሪኩ ሁላችንም ውስጣችን ታፍነው ቀርቶ ነበር። ግሩሜ ግን በዛ ሰዓት በጮህና ባለቀሰ ሰዓት እርሙ እንደማውጣት አይነት ነገር ማለት ተሰምቶት የወጣውን እፎይታና ከዛ በኋላ ሲሄድ ያየሁት ግሩሜ በጣም ይለያይ ነበርና ሁሌ ከአይኔ አይጠፋም። ያ እንትን ከባድ ጊዜ ነበረ።
በርካታ አድማጮችና ተመልካቾች ፊልሙን ያዩት ይመስለኛል። አሁንም ደግሞ በዩቲዩብ በኩልም እንዲሰራጭ አድርጋችኋል። ተመልክተው የራሳቸውን ግንዛቤ የራሳቸውን እንቅስቃሴና ምላሽ እንደሚያደርጉ አስባለሁ። አንተን ኃይሌ እጅግ በጣም አመሰግናለሁ። ስላገኘሁ ደስ ብሎኛል። ቀሪ ዘመንህም በስኬት የታጀበ እንዲሆን በእጅጉ እመኝልሃለሁ። አመሰግናለሁ።
እኔም አመሰግናለሁ። እግዚአብሔር ያክብርልኝ ወንድሜ።
ጋቢና መዝናኛ ከአሜሪካ ድምጽ ይከተላል። አጫጭር ዓለም አቀፍ የመዝናኛ ዜናዎችን እናስተማማችሁ። በዩናይትድ ስቴትስ ተነሲ ግዛት የትምህርት መስሪያ ቤት ማውዝ የተሰኘው መጽሐፍ ለተማሪዎች እንዳይሰራጭ ማገዱ መስማቱ የፈጠረው ዜና የመጽሐፉ ሽያጭ እንዲጧጧፍ ረድቶታል። መጽሐፉ በአማዞን የመጽሐፍ መሸጫ አውታር ላይ በብዛት ከተሸጡ 20 መጽሐፍት መካከል በ12ኛ ደረጃ ላይ ተገኝቷል። በፑሊትዘር ሽልማት አሸናፊ ደራሲ አርት ስፒግልማን የጻፈው ልቦለድ ስለ አይሁዶች ጅምላ ፍጅት ወይንም ሆሎካስት የሚናገር ነው። በቴነሲ መጽሐፉ የታገደው አስነዋሪ ቋንቋ ተጠቅሟል፣ እርቃን ሴቶችንም አሳይቷል በሚል ነው። መጽሐፉ ከጅምላ ፍጅቱ የተረፈ አባቱን ውጣ ወረድ ያስቀኛል። ቻይና ለቤጂንግ ክረምት ኦሎምፒክ ያዘጋጀችው የእንግሊዝኛ ሙዚቃ የተከፋፈለ የህዝብ ምላሽ አግኝቷል። በቻይናውያን የማህበራዊ አውታር ተከታዮች ዘንድ ሙገሳ ሲቸረው፣ ከሀገር ውጭ ባሉ አድማጮች ግን ከእውነት የራቀና አሸማቃቂ መሆኑን የሚጠቅሱ አስተያየቶች ተሰምተዋል። በቻይና በታገደው የትዊተር ገጽ ላይ የሙዚቃው ግጥምና ቻይና ከኦሎምፒኩ ጋር ያወጀችው ጥብቅ የቁጥጥር አሰራር የሚጣረስ መሆኑን በመጥቀስ ትችቶች ተሰራጭተዋል። ዘገባው የሮይተርስ ነው። ታንዛኒያ በኔትፍሊክስ የፊልም ማሳያ አውታር ላይ ለሀገሪቱ የመጀመሪያ የሆነውን ፊልም አስመዝግባለች። ቤንቴ የተሰኘው ፊልም የአራት ሴቶችን የህይወት ውጣ ውረድ የሚያስቃኝ ልብ ወለድ ፊልም ሲሆን ካለፈው ሁለት ሳምንት ጀምሮ በአውታሩ ላይ በመታየት ላይ ይገኛል። ፊልሞቻቸውን በዓለም አቀፉ አውታር በኩል እያዳረሱ ካሉት ሀገራት መካከል ከኬንያ በመቀጠል ታንዛኒያ ሁለተኛዋ ምስራቅ አፍሪካዊት ሀገር ሆናለች። ወደ ቀጣዩ መሰናዶ ከመሻገራችን በፊት ቆየት ካሉ ከተለመዱ የሙዚቃ ሐሳቦች ወጣ ካሉት መካከል አንዱን እንስማ። ያልተጠበቁ ክስተቶችን የሚያፈራርቀውን የዓለም ኃይል ጊዜን መስፍን አበበ እንዲገልጹት ነበረ። Yeah. ከተው መሰናዶ ስንሻገር በዘመናችን ትልቅ ትኩረትን ያገኙ ከመጡ የስነ ምግብ ባህሎች መካከል አንዱ አሰልዞ መጾም ወይንም ኢንተርሚተንት ፋስቲንግ ነው። በ24 ሰዓታት ውስጥ አንዴ ብቻ እንዲመገቡ የሚያበረታታው ያመጋገብ ዘይቤ ደጋፊዎችም ነቃፊዎችም አፍርቷል። የዛሬ ምሽት እንግዳችን መዘምር ግርማ ከሰሞኑ በወጣው የጾም ጣዕም የተሰኘ መጽሐፉ ሁለቱንም ሐሳቦች ከሞላ ጎደል ለመዳሰስ ሞክሯል። የርሱንም ማንነት ለመቀየር ጥሯል። በዚህ ረሰ ጉዳይ የተሳበበትን ምክንያት በመዘርዘር በጉዳዩ ላይ የተወሰኑ ሐሳቦችን ያቀብለናል።
አመሰግናለሁ ሀብታሙ። ያው ከተወሰኑ አመታት በፊት ስለ ጾም ጉዳይ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ተምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመርኩ። በዚህ ጊዜ እነሱን ሳማክርና የተለያዩ ሐሳቦች ያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው። በቴሌቪዥንም በሬዲዮም የማስተዋወቅ ዕድል ስላገኘው ህብረተሰቡ ጋር በደንብ ደርሷል ብዬ አስባለሁ። ለበሰውም ጤናና ራሳቸውን ለመጠበቅ የራስን አስተዋጽኦ እያደረገ
እንግዲህ ይሄ ያመጋገብ ስርዓት በቀጥታ ከጤና ከዕለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረክ መጽሐፉ ከመታተሙ በፊት?
ልክ ነው። መጽሐፉ ከመታተሙ በፊትም ይሁን መጽሐፉን በመጽሐፍ ሂደት ያደረኩት ነገር ቢኖር በጤና ላይ የተጻፉት ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ 2021 ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዛም በተለየ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንድም ይዳረጉ። በጤና ላይ ግን ብዙ ፍላጎት የለውም ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ተዋጊ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እርጅና እና የተሻለ የህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው፣ እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል።
ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድነው? ይሄን የመሰሉ መጽሐፍትን ማዘጋጀት ምንድነው ጥቅሙ ብለ ታስባለህ?
የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ህክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው ማለት የቆየ ሳይንስም ነው በብዛት የምናውቀው። ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብ እንደሆነ ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንመገብ የሚለውን ነው እንዲህ ያቀረቡልን። መጀመሪያ ጤናችንን አውቀን ምን ያህል የሰውነት ክብደት አለን፣ የሰውነታችን ክብደት ምን ያህል ነው፣ ከእድሜያችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በ24 ሰዓት ውስጥ ምን መመገብ አለብን ምን መመገብ የለብን፣ የውሃን ሁኔታ፣ የተለያየ እንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን 12,000 ጾመኞችን በቀን አንድ የሚመገቡትን ካገዝኩ በኋላ ያለውን ችግር አጥንቼ ነው የጻፍኩት።
ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑስ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድሞ?
በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያፈለሱ መጾም የሚባለው ኢንተርሚተንት ፋስቲንግ አንዳንዶቹ 16 ሰዓት ቆመው በ8 ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ 23 ሰዓት ጾመው በ1 ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። በይህን አይነት ምግብ ማብዛት ይኛውን በፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል። ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነች በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከመቶ ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ላይ ሰው ብዬ በ24 ሰዓት አንድ ጊዜ መብላት ሳይሆን ዛሬ 2 ጊዜ ልበላ እችላለሁ፣ ነገ እንደዚያ፣ ነገ ቁርስ ጠፍታ ከነገ ወዲያ ምሳና እራት እያደረግኩ ያንሳል ያንም ማድረግ አለብኝ። ደግሞ በመመገብ ጊዜም ደግሞ ምን እመገባለሁ የተመጣጠነ ምግብ መሆን አለበት መጥገብ አለብኝ። ምናልባትም በቀን 3 ጊዜን በላይ የነበረውን 60-70% መጽሐፉ ላይ በደንብ የተብራራ ነገር አለው ያለ። ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደቻው አይነቶቹ ካልሆነ ራስ መታገት የሚያጣ የሚያዶረን የማዕድናት ጉዳይ ላይ አፍጥና ፍራፍ ይከፈል ከተገደደን በእንቅስቃሴ ሁኔታችን የሚወሰናል ደግሞ በጣም የሚንቀሳቀስ ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዛ ከዛ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና ከመጸነስ ከማጥባት ከወሊድ ጋር የተያያዘ አለ። ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ ከዛ ደግሞ የማይተላለፉ በሽታዎች ሁኔታ እነዚያ እነዚያ መመርመር አለባቸው እንጂ ይሄንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም ይሆነ በኢትዮጵያ ህዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው ከሚጠበቀው በላይ አሁን እየተደረጉ ባሉ በሚታነባቸው። ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉ ደግሞ ቢጾሙ የምግብ ፍጥነት በጣም ያመጣል ብዬ ነው።
እጅግ በጣም አመሰግናለሁ መዘምር ግርማ። በቅርቡ ካወጣቸው መጻፎች መካከለ አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይንም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላውግሃን ስለነገርከን በእጅጉ አመሰግናለሁ።
እኔም ለተሰጠኝ እድል አመሰግናለሁ።
አብራችሁን ስላመሻችሁ በእጅጉ እናመሰግናለን። ሀብታሙ ስዩም ሳስተናግዳችሁ አምሽቻለሁ። የነገ ሰው ይበለን። መልካም ምሽት።